ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው።
በ19ና በ25 ሜትር ባንድ አጭር ሞገድ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሰኞ ጳጉሜ 4 2011 ዓ ም ምሽት ስርጭታችን ጀመረ።
ጤና ይስጥልን፣ እንደምናመሻችሁ። የምሽቱ አስተናጋጆቻችሁን ያዳኝ ፍሳዬና
ጤና ይስጥልኝ ክቡራትና ክቡራን፣ እኔም ሰሎሞን አባተንን። የምሽቱ ስርጭታችን በፌስቡክ ላይቭ በቀጥታ እየተላለፈ ይገኛል። አት ቪኦኤ አምሃሪክ ብላችሁ ተከተሉን፣ አዳምጡ።
የግለሰቦቹ እንቅስቃሴም ሆነ የኦሮሞ ቤተ ክህነት ጽሕፈት ቤት ተብሎ የተጠቀሰው አደረጃጀት ሕጋዊ ዕውቅና የሌለው መሆኑን ሁላችሁም የመንፈስ ቅዱስ ልጆቻችን አውቃችሁ የግለሰቦቹን ሕገወጥ እንቅስቃሴ በመቃወምና በቀደመው አንድነታችሁ ጸንታችሁ ቤተ ክርስቲያናችሁንና ሃይማኖታችሁን ትጠብቁ ዘንድ ቅዱስ ሲኖዶስ ጥሪውን ያስተላልፋል።
የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማትያስ ነው የሰማችሁት። በሌላ በኩል ደግሞ የቅዱስ ሲኖዶስ ስብሰባ ተረግጦ አይወጣበትም ብለዋል የሲኖዶሱ አባል ብፁዕ አቡነ ዲያስቆሮስ።
ስብሰባ ረግጦ የወጣ አባት የለም፣ እኔም ረግጬ አልወጣም። ስብሰባ ቅዱስ ሲኖዶስ አይተከልም፣ እስካሁንም ተከፍሎ አያውቅም።
በአብይ ርዕስ ሁለቱንም የያዘው ዘገባ ይመለሳል። በተጨማሪም ክቡራትና ክቡራን አድማጮች አሃዱ ራዲዮ 94.3 ላይ ደግሞ በቀጥታ ልትሰሙን ትችላላችሁ።
አሁን የሰዓቱን ዋና ዋና የዓለም ዜናዎች እናሰማለን።
ባህር ዳር ላይ ተሞክሯል በተባለው መፈንቅለ መንግሥትና ባህር ዳርና አዲስ አበባ ላይ በተፈጸሙት ግድያዎች ተጠርጥረው ከተያዙት መካከል የተወሰኑት መለቀቃቸው ተሰማ። እስር ላይ ለሚገኙት ጠበቆቻቸው አካልን ነጻ የማውጣት ወይም ሀቢየስ ኮርፐስ አቤቱታ ለፍርድ ቤት ማስገባታቸውን ገልጸዋል። መለስካቸው አማሃ ዝርዝሩን ይዟል።
በናስጠራው ከበደ መዝገብ ፖሊስ ፍርድ ቤት እያቀረባቸው ከሚገኙ 24 ተጠርጣሪዎች መካከል አራቱ መፈታታቸውን ከተከላካይ ጠበቆች መካከል አቶ መስዑድ ገበየው ለቪኦኤ ተናግረዋል። ፖሊስ ባለፈው ሰኔ ወር በባህር ዳርና በአዲስ አበባ ከተሞች ከተፈጸመው ግድያ እና ተሞክሯል ከተባሉ መፈንቅለ መንግሥት ጋር በተያያዘ ጠርጥሬያቸዋለሁ በሚል ፍርድ ቤት ከሚያቀርባቸው መካከል ሙሉነሽ ታደሰ፣ ዳዊት ዱፌራ፣ አስናቀ ገበየሁና አገሬ ልመንህ የተባሉ ተጠርጣሪዎች ዛሬ አመሻሹ ላይ ከእስር መለቀቃቸውን የተጠርጣሪዎቹ ጠበቃ ገልጸዋል። ጠበቃው አቶ መስዑድ ጨምረው እንደገለጹት የቀሩትም ተጠርጣሪዎች የፌዴራሉ የመጀመሪያ ደረጃ ፍርድ ቤት በዋስ እንዲለቀቁ ትዕዛዝ ቢሰጥም በአቃቢ ሕግ ይግባኝ የፌዴራሉ ከፍተኛ ፍርድ ቤት ዋስትናውን ማገዱን አስታውሰዋል። የከፍተኛውን ፍርድ ቤት ውሳኔ በመቃወም ለጠቅላይ ፍርድ ቤት ያቀረቡት አቤቱታ ባለፈው ነሐሴ 27 ቀን በዋለው ችሎት ወደ ፌዴራሉ ከፍተኛ ፍርድ ቤት ተመልሶ ፖሊስ የጊዜ ቀጠሮ ሊጠይቅ እንደሚችል ቢወስንም እስከ ዛሬ ፖሊስ ፍርድ ቤት አቅርቦ በእስረኞቹ ላይ ቀጠሮ አልጠየቀም ብለዋል። በዚህም ምክንያት አካልን ነጻ የማውጣት አቤቱታቸውን ለፍርድ ቤት እንዳቀረቡ አቶ መስዑድ ተናግረዋል።
ፖሊስ እነዚህን ተጠርጣሪዎች ወደ ፍርድ ቤት አቅርቦ ተጨማሪ ክርክር ለማድረግም አልተቻለም። ስለሆነም እኛ ያደረግነው የአካልን የነጻ የማውጣት አቤቱታ ለፌዴራል ከፍተኛ ፍርድ ቤት አመልክተናል። ፋይሉን ከሰዓት አስከፍተን ለጠዋት ተቀጥሯል። እንግዲህ ጠዋት በአስቸኳይ እንዲታይልን፣ ምክንያቱም ይሄ በጣም አስቸኳይ ጉዳይ ነው። ከጊዜ ቀጠሮ ጋር ተገናኝቶ እስካሁን ድረስ ምንም አይነት ተጨማሪ ምርመራ ጊዜ ፖሊስም ስላልጠየቀ ስላልፈለገ ነው እኛ ብለን የምናምነው። ስለዚህ ሕገ ወጥ እስር እየተፈጸመባቸው ስለሆነ ደንበኞቻችንን አካልን ነጻ የማውጣት አቤቱታ ዛሬ ከሰዓት ለፌዴራሉ ከፍተኛ ፍርድ ቤት የፍትሐ ብሔር ችሎት አቅርበናል።
በተመሳሳይ የአስራት ቴሌቪዥን የአገር ውስጥ አስተባባሪና መስራች አባል አቶ በሪሁን አዳነም ዛሬ ከእስር መፈታታቸው ታውቋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
ሰሜን ቡርኪና ፋሶ ላይ ትላንት በተፈጸሙ ሁለት የተለያዩ ጥቃቶች ቢያንስ 29 ሰዎች መገደላቸውን ባለሥልጣኖች ገልጸዋል። የመንግሥት ቃል አቀባይ ሬሚስ ዳንጆኑ ያወጡት መግለጫ ሰዎችን ያሳፈረ እቃዎችንም የጫነ የጭነት መኪና ባርሳንጎንዶ በተባለ ቦታ አካባቢ በተቀበረ ፈንጂ ላይ በማለፉ ቢያንስ 15 ሰዎች ተገድለዋል ይላል። አንድ ምግብ የጫነ ካሚዮን ደግሞ ሳማንታጋ ክፍለ ሀገር ላይ በተከፈተበት ጥቃት 14 ሰዎች መገደላቸውን ቃል አቀባዩ ተናግረዋል። የፈረንሳይ የዜና አገልግሎት በዘገበው መሰረት አብዛኞቹ በካሚዮኑ የተገደሉት በግጭት ምክንያት ለተፈናቀሉ ሰዎች ረድኤት ጭነው የነበሩት መኪኖች ሹፌሮች ናቸው።
የቀድሞው የዚምባብዌ ፕሬዚደንት ሮበርት ሙጋቤ አስከሬን ከነገ በስቲያ ረቡዕ ሐረሬ በሚገኘው የሮበርት ጋብርኤል ሙጋቤ ዓለም አቀፍ አይሮፕላን ጣቢያ እንደሚገባ ተገለጸ። ሮበርት ሙጋቤ ከረዥም ጊዜ ህመም በኋላ በ95 ዓመት ዕድሜያቸው ሲንጋፖር በሚገኝ ሆስፒታል ያረፉት የከትናንት በስቲያው አርብ ነው። የሙጋቤ የአሸኛኘት ሥነ ሥርዓት የፊታችን ቅዳሜ በሐረሬ ብሔራዊ ስታዲየም እንደሚደረግ መንግሥት ለኤምባሲዎች መልእክት መላኩን ሮይተርስ ዘግቧል። የአስከሬናቸው ሥርዓተ ቀብር የሚፈጸመው በማግስቱ እሁድ እንደሚሆንም ተገልጿል። የሀገሪቱ ባለሥልጣኖች የቀድሞውን ፕሬዚደንት ለመሸኘት በሚደረገው ዝግጅት ስለሚጠመዱ ለሥርዓተ ቀብሩ የሚገቡ የሀገሮች መሪዎች ከቅዳሜው ኦፊሴላዊ አሸኛኘት በኋላ ወዲያውኑ እንዲለቁ እንደሚጠበቅ ለኤምባሲዎች የተላከው መልእክት መግለጹን የሮይተርስ ዘገባ ጠቁሟል።
የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ከታሊባን መሪዎች ጋር የሰላም ንግግር ለማካሄድ አቅደው ሳይታሰብ መሰረዛቸው አፍጋኒስታን ውስጥ አሸባሪነትን ለመታገል በሚል ለ18 ወራት ያህል ሲካሄድ የቆየውን ወታደራዊ እንቅስቃሴ በማቆም እቅዳቸው ላይ ጥርጣሬ ያሳድሯል። አፍጋኒስታን ውስጥ በያዝነው ወር በሚካሄደው ምርጫ ወደ ባሰ ደም መፋሰስ ሊያመራ ይችላል የሚል ስጋት አለ። ፕሬዚደንት ትራምፕ ከታሊባን መሪዎችና ከአፍጋኒስታን ፕሬዚደንት አሽራፍ ጋኒ ጋር ትላንት በፕሬዚዳንታዊ የእረፍት ቦታ በካምፕ ዴቪድ ላይ በተናጠል ለማካሄድ አቅደውት የነበረውን ድርድር የሰረዙት ባለፈው ሳምንት አንድ አሜሪካዊ ወታደር ያለባቸው 12 ሰዎች ለተገደሉበት የቦምብ ጥቃት ታሊባን ኃላፊነት በመውሰዱ ነው። ፕሬዚዳንት ትራምፕ በአፍጋኒስታን ካሉት 14,000 የአሜሪካ ወታደሮች 5,000 የሚሆኑትን ለማስወጣት ከታሊባን ጋር ስምምነት ላይ ደርሰው ነበር።
ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። በመላ ሩሲያ በተካሄዱ ክልላዊ ምርጫዎች ከክሬምሊን ጋር የተሳሰሩ ተወዳዳሪዎች ብዙም እንዳልተሳካላቸው ተዘግቧል። ይህ የሆነው ከሞላ ጎደል ሁሉም ተቃዋሚ ተፎካካሪዎች በታገዱበት ሁኔታ ነው ተብሏል። በእገዳው ምክንያት ዋና ከተማይቱ ሞስኮቭ ውስጥ የተቃውሞ ሰልፎች ሲካሄዱ ቆይተዋል። የገፈት ስርዓት እንደነበረም ታውቋል። አብዛኞቹ የምርጫ ውጤቶች የተቆጠሩ ሲሆን ለሞስኮቭ ማዘጋጃ ቤት መማክርት የተወዳደሩት የክሬምሊን ደጋፊዎች ከአንድ ሶስተኛ መቀመጫዎች በላይ አጥተዋል። በሌላ በኩል ግን በክሬምሊን የሚደገፉት ተወዳዳሪዎች በ16 ክልሎች ወሳኝ የሆኑትን የአስተዳዳሪነት ቦታዎች የሚጨብጡ ይመስላሉ ተብሏል። የሩሲያ ዋና ከተማ በሆነችው የሩሲያ ሁለተኛዋ ግዙፍ ከተማ በሆነችው ፒተርቡርግ ከተማ ሳይቀር
ኢራን በበለጠ የዘመኑ ሴንትሪፊጅ የተባሉ የተለያዩ የፈሳሽ አይነቶችን ሊበታቱን የሚችሉ ወይም ከጠጣር ነገሮች ወደ ፈሳሽ የሚለውጡ መሳሪያዎችን እየገጣጠመች መሆኗን የተባበሩት መንግስታት ድርጅት የኒውክሌር ጉዳይን የሚከታተለው አገልግሎት አረጋግጧል። የዓለም አቀፍ የአቶሚክ ኤነርጂ አገልግሎት መግለጫ መሳሪያው ከአራት ዓመታት በፊት ከኢራን ጋር የተደረገው ስምምነት የሚያግዳቸውን በርካታ የሴንትሪፉጅ አይነቶችን እንደሚያካትት ጠቁሟል። ኢራን ማዕቀብ እንዲነሳላት ስትል የኒውክሌር ፕሮግራሟን የሚገድብ ስምምነት ከዓለም መሪዎች ጋር ተፈራርማ እንደነበር የሚታወቅ ነው። የኢራን ባለሥልጣኖች አሁን የወሰዱትን እርምጃ እንደሚወስዱ ካስታወቁ በኋላ ነው ዓለም አቀፉ የኒውክሌር ኤነርጂ አገልግሎት ያረጋገጠው።
የአየር ንብረት ለውጥ በዓለም አቀፍ ደረጃ በሰብአዊ መብቶች ላይ የደቀነው አደጋ በፍጥነት እየተባባሰ ነው ሲሉ የተባበሩት መንግስታት ድርጅት የሰብአዊ መብቶች ከፍተኛ ኮሚሽነር ሚሼል ባሸሌት አስጠነቀቁ። በአየር ግለት የተነሳ የዓለም የተፈጥሮ ሀብት እየተመናመነ በመሄዱ ረሃብ፣ ፍልሰትና ግጭቶች እየተበራከቱ መሆናቸውን ባሸሌት አስገንዝበዋል። ጄኔቫ ላይ ዛሬ በተከፈተው የመንግስታቱ ድርጅት የሰብአዊ መብቶች ምክር ቤት 42ኛ ጉባኤ መክፈቻ ላይ ሚሼል ባሽሌ ያደረጉትን ንግግር የተከታተለችው ሪፖርተራችን ሊሳ ሽላይን ያጠናቀረችውን ዘገባ ቆንጅታየ ታቀርበዋለች።
የሰብአዊ መብቶች ከፍተኛ ኮሚሽነር ባሽሌት የመክፈቻ ንግግራቸውን ከማሰማታቸው በፊት በመንግስታቱ ድርጅት የባሃማስ ተወካይ ሰሞኑን ሀገራቸው ላይ መጠነ ሰፊ የህይወትና የሀብት ውድመት ያደረሰውን የውቅያኖስ ማዕበል ዶሪያንን የመሰለ ከባድ የተፈጥሮ አደጋ እየተለመደ መጥቷል በማለት አስጠንቅቀዋል። ሚሼል ባሽሌትም በእርግጥም የአየር ንብረት ለውጥ በሁሉም የዓለም አካባቢዎች አንደምታው እየተሰማ ነው ብለዋል። በዓለም ዙሪያ በሚደርሱ አጣዳፊ የአየር ንብረት ሁኔታዎች ምክንያት ረሃብ በከፍተኛ ደረጃ እየተባባሰ መሆኑን ነው ያስረዱት። በተጨማሪም እንደ አውሮፓውያን አቆጣጠር በ2030 እና በ2050 መካከል በየዓመቱ ተጨማሪ 250 ሺህ ሰዎች በረሃብ በወባና በሌሎች በሽታዎች እንደሚሞቱ የዓለም የጤና ድርጅትን ጠቅሰው አስገንዝበዋል።
The world has never seen a threat to human rights of this scope. This is not a situation where any
ባለም ላይ በሰብአዊ መብቶች በዚህ ደረጃ የገዘፈ ስጋት ተደቅኖ ያውቃል። የትኛውም ሀገር የትኛውም ተቋም ወይም የፖሊሲ አውጪ ይህንን ዳር ቆሞ ሊመለከት አይችልም። አንድምታው የሁሉንም ሀገሮች ምጣኔ ሀብት የሚያደርስ ነው። የሀገሮቹን ሁሉ ተቋማዊ፣ ፖለቲካዊ፣ ማህበራዊና ባህላዊ መሰረት የመላ ህዝቦቻችሁንና የቀጣይ ትውልዶችን መብቶች የሚጎዳ ነው።
በአየር ንብረት ለውጥ ምክንያት በዓለም ዙሪያ ግጭቶች እየተባባሱ መሆናቸውን ያመለከቱት ባሽሌት ባለፉት 60 ዓመታት ከተካሄዱ የእርስ በርስ ጦርነቶች ውስጥ 40 ከመቶ መንስኤያቸው የተፈጥሮ አካባቢ መጎዳት እንደሆነ ነው ያስገነዘቡት። በተለይ በአየር ንብረት ለውጥ ይበልጡን የተጎዳው የሳህል አካባቢ ሀገሮች አሳሳቢ ናቸው ብለዋል።
የሰዓቱ ዜና አበቃ። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15660 ኪሎ ኸርትዝ እንዲሁም በ25 ሜትር ባንድ በ11610 እና በ11720 ኪሎ ኸርትዝ በፌስቡክ ላይቭ አት ቪኦኤ አምሃሪክ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሰኞ ጳጉሜ 4 2011 ዓ ም ምሽት ፕሮግራም ነው።
አገር አቀፍ መድረክ ሕገ መንግሥቱንና ኅብረ ብሔራዊ ፌዴራላዊ ሥርዓትን ለማዳን በሚል ርዕስ በመቀለ በተጠራ መድረክ ላይ ውይይት ይዘናል።
እንደምረዳው ይሄ ጎራ ፈጠራ፣ ይሄ እንዳውም የሚቀጥለው የምርጫ ዘመቻ አካል ነው። ምርጫውን አንድ የተለየ ስብስብ ፈጥረን ጎራ ፈጥረን ምን እምነት የኮንፌዴሬሽን ኃይሎች ፈጥረን እንዴት ነው ማሸነፍ የምንችለው የሚለው ዝግጅት አካል ነው ይሄ እንቅስቃሴ።
ዓላማው ቀጣይ ውይይቶች ለማካሄድ ነው እንጂ ወይ ግንባር ወይ ድርጅት ለመፍጠር ዓላማ የነበረው አልመሰለኝም። በእንደዛ መልክም አይደለም። ቀጣይ ስብሰባ የሚያደራጁልን ተብሎ ነው እና ተጨማሪ ኃላፊነትም የተሰጠበት አይደለም።
የኢትዮጵያውያን ዲሞክራሲያዊ ፓርቲ ኢዴፓ ምክር ቤት አባል አቶ ልደቱ አያሌውና በአዲስ አበባ ዩኒቨርሲቲ የሕግ መምህር ዶክተር መሐሪ ረዳኢን ነው የሰማችሁት። በምሽቱ ቀደም ሲል የጀመሩት ውይይት ይቀጥላል።
አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገር።
የኦሮሚያ ቤተ ክህነት ጽሕፈት ቤትን ለማቋቋም እንቅስቃሴ ሲያደርጉ ከነበሩ አካላት ጋር በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ውይይት ይካሄድ በነበረ ወቅት ማንም ረግጦ የወጣ አባት እንዳልነበረ የስብከተ ወንጌልና የሐዋርያዊ ተልእኮ መምሪያ ኃላፊ አስታውቀዋል። ረግጠው ወጥተዋል ከተባሉት የቅዱስ ሲኖዶስ አባላት አንዱ የሆኑት ብፁዕ አቡነ ዲዮስቆሮስም ለቪኦኤ በሰጡት ቃል የተባለው እውነት አይደለም፣ በሲኖዶስ ስብሰባ ተረግጦ አይወጣም ብለዋል። ብፁዕ አቡነ ዲዮስቆሮስንና የመምሪያውን ዋና ኃላፊ መላከ ሰላም ቀሲስ ሰሎሞን ባቶልቻን ጽዮን ግርማ አነጋግራ ተከታዩን ዘገባ አጠናቅራለች።
የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የተለያዩ ችግሮች ተጋርጠውባታል እና ችግሮቹ መፈታት አለባቸው በሚል ለአስቸኳይ ስብሰባ ተቀምጦ የነበረው የቅዱስ ሲኖዶስ ምልአተ ጉባኤ አርብ ምሽት ስብሰባውን ሲያጠናቅቅ ውይይቱ በመልካም ሁኔታ እየተካሄደ መሆኑን አስታውቆ ነበር። ሲኖዶሱ ለአስቸኳይ ስብሰባ ያስቀመጠው እና የኦሮሚያ ቤተ ክህነት ጽሕፈት ቤት እንዲቋቋም ከጠየቁት ኮሚቴ አባላት ጋርም ገንቢ ውይይት አካሂደው ለመቋጫው ለቅዳሜ ተቀጥሮ እንደነበር መጋቤ ሰላም ቀሲስ ሰለሞን ቶልቻ ገልጸውልን ነበር። የኦሮሚያ ቤተ ክህነት አደራጅ ኮሚቴውን እንደሰበሰቡ የሚናገሩት ሊቀ አእላፍ ቀሲስ በላይ መኮንን በበኩላቸው በስብሰባው 95% መግባባት ላይ መደረሱን ገልጸው ጥቂት ነገር ብቻ ቀርታለች ብለውን ነበር። ነገር ግን ቅዳሜ ዕለት ሲኖዶሱ በቤተ ክርስቲያኒቱ ወቅታዊ ጉዳዮች ላይ ጠንከር ያለ የአቋም መግለጫ አውጥቷል።
የግለሰቦቹ እንቅስቃሴም ሆነ የኦሮሞ ቤተ ክህነት ጽሕፈት ቤት ተብሎ የተጠቀሰው አደረጃጀት ሕጋዊ ዕውቅና የሌለው መሆኑን ሁላችሁም የመንፈስ ቅዱስ ልጆቻችን አውቃችሁ የግለሰቦቹን ሕገወጥ እንቅስቃሴ በመቃወምና በቀደመው አንድነታችሁ ጸንታችሁ ቤተ ክርስቲያናችሁንና ሃይማኖታችሁን ትጠብቁ ዘንድ ቅዱስ ሲኖዶስ ጥሪውን ያስተላልፋል። የቤተ ክርስቲያኒቱን ሎጎ ወይም አርማ ማህተምና መጠሪያ ስያሜ መጠቀማቸው ሕገወጥ አድራጎት በመሆኑ የሚመለከታችሁ የመንግስት የሥራ ኃላፊዎች አስፈላጊው አስተዳደራዊ እርምት በመስጠት የቤተ ክርስቲያኒቱን መብትና ጥቅም ታስከብሩ ዘንድ ቅዱስ ሲኖዶስ በጥብቅ አዟል።
የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማቴዎስ መግለጫውን በንባብ ካሰሙት ውስጥ የተቀነጨበውን ያሰማናችሁ። ጠቅላይ ቤተ ክህነት የስብከተ ወንጌልና ሐዋርያ ተልእኮ መምሪያ ዋና ኃላፊ መጋቤ ሰላም ቀሲስ ሰለሞን ቶልቻን ይህ እንዴት ሆነ? ተደርሶበት የነበረው መግባባትስ ከምን ደረሰ ብለናቸው ነበር።
በባለፈው አርብ ምሽት እንደገለጽኩት የቅዱስ ሲኖዶስ ምልዓተ ጉባኤ ከመልቀ አላፍ ከዚህ በላይ መኮንን ጋርና ካሉት ኮሚቴዎች ጋር አስጠርቶ ውይይት አድርጓል። ቅዱስ ሲኖዶስ በስብሰባውም ላይ ተገኝቼ እንዳየሁትና ስብሰባውን በተካፈልኩት እንዳየሁት ጥሩ መግባባት መንፈስ ተደርጎ ያለውም ጥያቄዎቻቸው ሲኖዶሱ ልዩ ትኩረት ሰጥቶ በሚያግባባና በሚያቀራርብ መንፈስ ቤተክርስቲያናቸውን ለማገልገልና ሕዝባቸውን ለማገልገል ካላቸው ቁጭት የተነሳ ነው በሚል በቀናነት ሲኖዶስም አይቶት እነሱም ይህንኑ አቋማቸውንና ቤተክርስቲያንን ለማገልገል ሕዝባቸውን ለማገልገል ካላቸው መንፈስ አኳያ የሚል መግባባት ተደርጎ ነበረ። አፈጻጸሙን አስመልክቶ ይቅርታ እንዲጠይቁ ሲኖዶሱን፣ ነገር ግን ይቅርታ የምንጠይቅ እኛ ብቻ አይደለም፣ እኛ አምስት ነን፣ ቀሪዎች የኮሚቴ አባላት 13 ነን። ከእነዚህ ውስጥ ደግሞ የቀሩትን ጥዋት ይዘን እንመጣለን የሚል ሀሳብ ተነሳና ከብፁዓን አባቶችም ይኸው ሀሳብ ተነስቶ ነገሩ ይደር በጥዋት ይታያል በሚለው ሀሳብ ላይ ተሰጥቶ ያው መግለጫውንም በእነሱም በኩል በእኛም በኩል ይህንኑ አስተላለፍን። ነገር ግን ጠዋት ብፁዓን አባቶች በቅዱስ ሲኖዶስ መሰብሰቢያ አዳራሽ ተገኙ። ምልዓተ ጉባኤው ስብሰባውን በቅዱስ ፓትርያርኩ ተጀመረ። ሲጠበቁ የነበሩት አልመጡም። ሁለት ተኩል ላይ ስብሰባው ጀመረ፣ አልመጡም። እስከ 4 ሰዓት ላይ ማንም የመጣ የለም። ሲኖዶሱ እንዲሁ ሲወያይና በትዕግስት ሲጠብቅ ቆየ። ያው ቅዱስ ሲኖዶስ የቤተ ክርስቲያኒቷን ሰላም የሀገርን ሰላም ለመጠበቅ ከትዕግስትም በላይ ሆኖ ሲጠብቃቸው ቆየ፣ አልመጡም። በመጨረሻ ላይ ግን 4 ሰዓት ላይ ከመጡት ከአምስቱ በኮሚቴ ድረስ ካሉት ከ13ቱ መምህር ኃይለ ሚካኤል እና ዶክተር ብርሃኑ መጡ። ሲመጡ ኮሚቴ ውሳኔ ቃለ ጉባኤ ይዘናል፣ ኮሚቴው ያልመጣው በተለያየ ምክንያት ነው፣ ቀሲስ በላይም ሌላ ጉዳይ ስላለው ሄደ በሚል ቅዱስ ሲኖዶሱ እንዴት ቃላችሁን አጥፋችሁ ምልዓተ ጉባኤው በክብር እየጠበቃችሁ እንዴት አልተገኛችሁም የሚል ሀሳብ ሰጠ። እነሱም የኮሚቴውን ውሳኔ ለቃለ ጉባኤ እናሰማለን አሉ። ቃለ ጉባኤያቸውን ሰጥተው በሄዱ ሰዓት ከጉባኤው ወጡ። ምንም መግባባትም ሳይፈጠር ጉባኤው አሰናበታቸው ምልዓተ ጉባኤው። እነሱ ከወጡ በኋላ ቃለ ያቀረቡት 3 ገጽ የያዘ ቃለ ጉባኤ ፈጽሞ የሚያቀራርብ ሳይሆን እንደውም ይቅርታ የምትጠይቁን የሲኖዶሱ አባላት ነው ይቅርታ መጠየቅ የሚገባው። ስለዚህ ይቅርታ የሚያስጠይቀን አንዳችን ነገር የለም። እኛ ህዝባችን ይገልገል፣ በቋንቋ ይገልገል ብለን ጥያቄያችን ይቅርታ የሚያስጠይቀን አይደለም የሚል በእውነት የሚያቀራርብ ሆኖ አልተገኘም። በዚህ የተነሳ ቅዱስ ሲኖዶስ በሰፊው ተወያይቶ በአጠቃላይ ቀሲስ በላይ ጥያቄም ዙሪያ ላይ በወቅታዊ የቤተ ክርስቲያን ጉዳዮች በቤተ ክርስቲያኒቷ ላይ የገጠማት አሳዛኝ ተግዳሮቶችን አስመልክቶ በሰፊው ከመረመረ በኋላ ባለ 14 ነጥብ የያዘ የአቋም መግለጫ ቅዱስ ሲኖዶስ በቅዱስ ፓትርያርኩ በኩል አስተላልፏል።
95% ስምምነት ላይ መድረሳቸውን ገልጸውልን የነበረውና የኦሮሚያ ቤተ ክህነት አደራጅ ኮሚቴውን የሚሰበስቡትን ሊቀ አእላፍ ቀሲስ በላይ መኮንንን ለማነጋገር ማምሻውን ደውዬ ነበር። አዎ ስምምነት ላይ ደርሰን ነበር ብያለሁ። ነገር ግን የወጣው መግለጫ እኛ ያልጠበቅነውና ከተነጋገርነው ውጪ ነው። አሁንም በዚህ ጉዳይ ላይ ከአባቶች ጋር እየተነጋገርን ስለሆነ ምንም ልል አልችልም ካሉ በኋላ ማህበራዊ ሚዲያ ላይ የወጣው ባለ አምስት ነጥብ መግለጫ የነርሱ መሆኑን አረጋግጠዋል። በመግለጫውም ይቅርታ ጠይቆ የተባሉት አስቀድመው መግለጫ በመስጠታቸው እንደሆነ ገልጸው ይህም ድርጊታቸው ተገቢ በመሆኑ ሲኖዶሱን ይቅርታ እንደማይጠይቁ አስፍረዋል። እንዲያውም ይቅርታ መጠየቅ ተገቢ ከሆነ መጠየቅ ያለባቸው ላለፉት አመታት ስር የሰደደውን የቤተክርስቲያኗን ችግር ከመቅረፍ ይልቅ ቤተክርስቲያኗን የፖለቲካዊና ኢኮኖሚያዊ ፍላጎቶቻቸው ሎሌ ያደረጉ ብፁዓን አባቶች በመሆናቸው ህዝቡን ይቅርታ በይፋ ጠይቀው እንዲክሱ በትህትና በዚህ አጋጣሚ እንጠይቃለን ይላል መግለጫው። እነዚህ መግለጫዎች በማህበራዊ ሚዲያ ላይ ሲዘዋወሩ የቆዩ ሲሆን ቅዳሜና እሁድ ዕለት ሲኖዶሱ መግለጫውን ያወጣው በአንድ ድምጽ አይደለም፣ የተወሰኑ የሲኖዶሱ አባላት ረግጠው ወጥተዋል የሚሉ መረጃዎችም ሲወጡ የነበረ ሲሆን ከነኚህ መካከል አንዱ የሲኖዶሱ አባል አቡነ ዲስቆሪዮስ ናቸው። ማምሻውን ደውዬ እንደተባለው ረግጠው ወጥተዋል ወይ ብያቸው ነበር።
ስብሰባ ረግጦ የወጣ አባት የለም፣ እኔም ረግጬ አልወጣሁም። ስብሰባው ሐሙስ ተጀምሮ አርብ ነው ያለቀው። ቅዳሜ ለጧት 2:30 የቤተ ክህነት ይቋቋምልን ብለው ያቀረቡ ሰዎች በሰላማዊ መንገድ ለመፍታት ጉዳዩ ለማየት ይቅርታ ጠይቁ ቅዱስ ሲኖዶስ መግለጫ ካወጣ በኋላ ለምን በሚዲያ አወጃችሁ በሚል ይቅርታ ጠይቁ ተብለው ነበር። በዚህ ምክንያት ይደር 13 ኮሚቴዎች ስለሆን አሁን ሙሉ ኮሚቴ ስለሌለ ለነገ እንመጣለን አሉ። በዚሁ ተለያየን። ቅዳሜ ጠዋት 2:30 ነበረ ቀጠሮ። ስንጠብቅ አልመጡም። እነሱም ረፈደ ወደ 4:00 አካባቢ ሆነ ያለ ምንም ስራ እና ያው መግለጫውም አርብ ዕለት ስለሆነ ማታ አርብ ዕለት ተነቦ የሚታረመው ታርሞ ይቀረብ ተብሎ ሁሉም አባት የተስማማበት ስለነበር በዚህ ሁኔታ ያው መግለጫ ላይ አንዳንድ አባቶች እንግዲህ አገልግሎት ያላቸው ወጥተው ሊሆን ይችላል። እኔም የራሴ ችግር ስላ ስለነበረኝ ጠብቄ ስብሰባው ስላልተጀመረ ተነስቼ ያው ወደ ግል ጉዳይ ሄጃለሁ። ሌላ የክርስቲያን ጉዳይ ስለነበረኝ ማለት ነው እንጂ ስብሰባው ረግጦ የወጣ አባት እንጂ ስብሰባ ቅዱስ ሲኖዶስ አይከፈልም፣ እስካሁንም ተከፍሎ አያውቅም። ምናልባት የሀሳብ ልዩነት ምን ጊዜም በዓለም ውስጥ ይኖራል። ሰዎች የተለያየ ሀሳብ ያመነጫሉ። ቅዱስ ሲኖዶስ ይወያያል ስለ ቤተክርስቲያን ጉዳይ። ከተወያየ በኋላ ያው አንድ ድምፅ ሆኖ ነው እንጂ ሲያስተላልፍ የኖረው የተለያየ ድምፅ አስተላልፎ አያውቅም። ሲኖዶስ ተለያየ ማለት ሆኖ ሚዲያዎች አንዳንዴ እንደዚህ ድረ ገጾች እውነተኛ በሆነውንም ባልሆነውንም ስለሚያስተላልፉ ነው እንጂ የሀሳብ ልዩነት ካለ እንኳ እዛው ላይ ነው ሀሳብ መግለጽ ይቻላል። ግን የሀሳብ ልዩነት ግን አልነበረ። ስብሰባም ረግጦ ይወጣ የለም።
በአጠቃላይ ሲኖዶሱ በተነሱት ችግሮች ዙሪያ በመዋቅር ውስጥ አጠንክሮ እንደሚሰራ ገልጾ ከዚህ ውጭ ያለው አካሄድ ግን ሕገ ወጥ በመሆኑ እንደማይቀበለው አስታውቋል። ለአሜሪካ ድምፅ ጽዮን ግርማ፣ ዋሽንግተን ዲሲ።
አመሰግናለሁ ጽዮን። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር።
በመጪው 2012 ዓ.ም ከመንግስት የጸጥታ አካላት ውጭ የታጠቀ አካል በኦሮሚያ ክልል አይኖርም ሲሉ የክልሉ ምክትል ፕሬዚዳንት አቶ ሽመልስ አብዲሳ በሰጡት ጋዜጣዊ መግለጫ ተናግረዋል። መንግስት የህዝቡን ችግሮች ለመፍታትም በበለጠ በቅንጅት እንደሚሰራ ቃል ገብተዋል። የኦሮሞ ፌዴራልስ ኮንግረስ ምክትል ሊቀመንበር አቶ ሙላቱ ገመቹ ለቪኦኤ በሰጡት ቃል መግለጫው የተለመደና መፍትሄ ያላስቀመጠ ነው ብለዋል። ሙክታር ጀማል ዝርዝር አለው።
የኦሮሚያ ብሔራዊ ክልላዊ መንግስት ምክትል ፕሬዚዳንት አቶ ሽመለስ አብዲሳ ለመገናኛ ብዙሃን በሰጡት መግለጫ የአዲስ ዓመት እንኳን አደረሳችሁ መልእክታቸውን በማስተላለፍ የክልል መንግስቱ በ2011 የሰራቸውን በ2012 የሚያስባቸውንም ጠቅሰዋል። የክልሉ ነዋሪዎች ከአጎራባች ዜጎች ጋር በሰላምና አብሮ በመተባበር እንዲኖሩ ከሌሎች ክልሎች ጋር ሰፊ የወንድማማችነትና የወዳጅነት ስራዎች መሰራታቸውንም ጠቅሰዋል። የዜጎችን ፍላጎትና ጥያቄዎች መሰረት በማድረግም ብዙ ስራዎች መሰራታቸውን አቶ ሽመልስ ተናግረዋል።
2011 ሰፋፊ ስራዎች በክልላችን ተሰርተዋል። ለውጡን በማስቀጠል ክልላችን ያለበትን ኃላፊነት በሁሉም መስክ ለመወጣት እንዲሁም የህዝባችንን ፖለቲካዊ፣ ኢኮኖሚያዊ፣ ማህበራዊ ጥያቄዎች በአግባቡ ለመመለስ ሰፋፊ ስራዎች ሲሰሩ ቆይተዋል። መጀመሪያው የፖለቲካ ምህዳሩን የማስፋትና በክልላችን ውስጥ ሁሉም ፖለቲካል ፓርቲዎች ያለምንም ገደብ እንዲንቀሳቀሱ፣ መብታቸው እንዲከበር፣ እንዲሳተፉ የማድረግ ነው። ከውጭም የገቡት ፖለቲካል ፓርቲዎች አዲስ የፖለቲካል ባህል እንዲጀምሩ ለማስደረግ ሰፋፊ ስራዎች ተሰርተዋል።
በተለይ በአመቱ ከፍተኛ ፈተና ሆኖ የቆየውን የጸጥታና የመልካም አስተዳደር ችግሮችን መፍትሄ እየሰጡ መምጣት አስፈላጊ ከመሆኑ አንጻር በትኩረት እየተሰራ መሆኑንም አቶ ሽመልስ ተናግረዋል። የዜጎችን ሰላምና ደህንነት ከማረጋገጥ አንጻር በ2012 ከመንግስት ኃይል በስተቀር ምንም አይነት የታጠቀ ኃይል በክልሉ አይንቀሳቀስም ብለዋል አቶ ሽመልስ።
በዳውድ ኢብሳ በሚመራው የኦነግ ቡድን ጋር ተያይዞ ታጥቆ የሚንቀሳቀስ ቡድን ነበረ። ከአስመራ የመጣው በሰላም እንዲገባ ተደራጅቶም ከክልሉ ጸጥታ ኃይል ጋር ኢንትግሬትድ እንዲሆን ወደ ግል ህይወታቸው መመለስ የሚፈልጉት ወደ ግል ህይወታቸው እንዲመለሱ ከፍተኛ ስራ ሰርተዋል። በዚህ አካባቢ ሲንቀሳቀሱ የነበሩትን ደግሞ በሰላም ለማስገባት በክልሉ መንግስት፣ በአባገዳዎች፣ በሀገር ሽማግሌዎች፣ በታዋቂ ሰዎች ሰፊ ጥረት ተደርጓል። በዚህም በጣም ቁጥሩ ከፍተኛ የሆነ ሰው በሰላም ወደ ቀድሞ ህይወቱ እንዲመለስ፣ ወደ መረጠው የህይወት መስክ እንዲሰማራ ከፍተኛ ስራ ተሰርቷል። ከዛ ውጭ ያለው ኃይል እምቢ ያለውን ኃይል ከፍተኛ ውይይት ከአቶ ዳውድ ጋር ከተደረገ በኋላ የእነሱን ቡድን አቋም ወስዶ ይሄ ቡድን ታጥቆ የሚንቀሳቀሰው እኛ የምንመራው አይደለም የሽፍታ ቡድን ነው ብሎ ወስኗል። ያንን ውሳኔ ማዕከል በማድረግ ህግን የማስከበር ስራ ከፌደራል መንግስት ጋር ተቀናጅተን በምዕራብና በደቡብ ኦሮሚያ ተደርጓል። ሰፊ ስራም ተሰርቷል።
የክልሉ መንግስት ልማትን በማሳለጥና ዜጎችን ተጠቃሚ ከማድረግ አንጻር ሰፊ ስራ መስራቱንም የጠቀሱት ግብርናን በተመለከተ በክልሉ 900 ሺህ ሄክታር የሚሆን አዝዕርት በክላስተር ወይንም ኩታ ገጠም መልማቱን አስታውሰዋል። በዚሁ ደረጃ አርሶ አደሩም ሆነ ሌላው ማህበረሰብ ተጠቃሚ እንዲሆን የህብረት ስራ ማህበራትን ማበረታታትና የገበያ ማዕከሎችን ማስፋትና ማልማቱ ትኩረት ተሰጥቶ የሚሰራበት ስራ ነው በማለት ነው አቶ ሽመልስ የተናገሩት። አጠቃላይ የክልል መንግስቱ ለመገናኛ ብዙሃን የሰጠውን መግለጫ በተመለከተ እንዲገመግሙልን የጠየቅናቸው የኦሮሞ ፌዴራላዊ ኮንግረስ ምክትል ሊቀመንበር አቶ ሙላቱ ገመቹ መግለጫው ከዚህ ቀደም ኢህአዲግ ከሚያወጣቸው የተለመዱ መግለጫዎች የተለየ ይዘት የለውም ይላሉ።
ኢህአዲግ የሚናገረውና የሚያደርጋቸው ለየክል ነው። ለምሳሌ ስለ ሰላም ያወራል። ሰላም ደግሞ በየቦታው ህዝብ ሰላም እንዳያገኝ ችግር እንዲፈጠር በየቦታው የዜጎችን መብት ያለማክበር እነዚህ ሁሉ ባታዩበትና ዲሞክራሲ ባልሰረሰበት በትክክል ልንገለገልበት ባልቻለበት ሁናቴ የሚሰጡት መግለጫ ስለሆነ ይሄ ቀደም ሲልም የምናውቃቸው ስለሆነ በተግባር ማልታዩ ናቸው ያሳያሉ የሚልም ግምትም የለንም ከነበረው ልምድ እና ስለዚህ የተለየ ነው ብለን የምንወስደው ነገር የለም ለማለት ያህል ነው።
አቶ ሙላቱ ምናልባት ለፖለቲካ ሽኩቻውና ችግር ብለው ምክትል ፕሬዚደንቱ ካነሷቸው ምክንያቶች ውስጥ መንግስት የፖለቲካ ምህዳሩን ቢያሰፋም ተቃዋሚ ፓርቲዎች ወይ ደግሞ የፖለቲካ ፓርቲዎች ከተንኮልና ከሴራ የፖለቲካ ባህል መውጣት አለመቻላቸው የፖለቲካ ሂደቱን ችግር ውስጥ አስገብቷል ነው የሚሉት። ምናልባት እርስዎ የሚያነሱልኝና እሳቸው እንደ ምክንያት ያነሷቸው ጉዳዮች አብረው መሄድ ይችላሉ? ምንድን ነው የፖለቲካ ችግር ነው ብለው እርስዎ የሚያነሱት?
እኔ የፖለቲካ ችግር ነው ብዬ የማነሳው በትክክል የምንፈጥረው ከእንግዲህ ወዲህ የምናቋቁመው ይህን ፌዴራሊዝም የገባን አልመሰለኝም። ሁሉም ገዢ ለመሆን እኔ ከእንግዲህ ወዲህ ገዢ ሆናለሁ የሚል አስተሳሰብም ስላለ እና ሌላው ደግሞ አንዱን በልጦ በሚሄድበት ጊዜ የለም ገዢ ሊሆን ነው እንዲህ ሊሆን ነው እየተባለ ጽንሰ ሀሳቡ ስላልገባን በብዙም በቲዎሪ ካልሆነ በስተቀር በተግባር ፌዴራሊዝምን በዚህ ምድር ላይ ያላየን ህዝቦች እንደመሆናችን መጠን ግራ ይገባናል። ምን ጊዜም ቢሆን የትም ቢሆን ችግራችን ሊፈታ የምንችለው ተቀራርበን ቁጭ ብለን ተስማምተን ስንሰራ ብቻ ነው። አንድ እጅ ብቻውን የትም ሰርቶ ሊያደርስ አይችልም። ስለዚህ ይሄንን በቅድሚያ ልናውቀው ይገባል። ይሄንን የረሱት ይመስለኛል።
አቶ ሽመልስ በመግለጫቸው እንደተቀሰሱት በአዲሱ ዓመት ህብረተሰቡን ከድህነት ለማውጣት የህግ የበላይነትን የማስከበርና ሰላምን የማረጋጋት ስራዎች በስፋት እንደሚሰሩ ተቀሰዋል። የተጀመሩ የኢኮኖሚ ማሻሻያ ሂደቶች እንዲቀጥሉ በማድረግ የሥራ አጥቶችን ቁጥርም ለመቀነስ በቀጣይ 2012 በትኩረት የሚሰራበት መሆኑንም ተቀሰዋል። ለአሜሪካ ድምጽ ሙክታር ጀማል ነኝ ከአዲስ አበባ።
አመሰግናለሁ ሙክታር ለዘገባው። ወደ ተከታዩ የመጽሔት ርዕስ እናልፋለን። የኢትዮጵያ መከላከያ ሰራዊት የአዲስ ዓመት አቀባበልን በሀገር አቀፍ ደረጃ ሐረር ላይ አክብሯል። የሀገሪቱ የጦር ኃይሎች ምክትል ኤታማዦር ሹም ጀኔራል ብርሃኑ ጁላ መከላከያን ከሕዝብ ለመነጠል በሚንቀሳቀሱ ላይ እርምጃ ልንወስድ እንችላለን ብለዋል። አዲስ ቸኮል ዝርዝር አለው።
የመከላከያ ሰራዊት የአዲስ ዓመት በዓልን በሀገር አቀፍ ደረጃ በሐረር ከተማ አክብሯል። በከባድ የጸጥታ ቁጥጥር ታጅቦ በተከበረው በዚህ በዓል ላይ ተጋብዘው ንግግር ያደረጉት የዘጠኝም ክልል አመራሮች የመከላከያ ሰራዊት በክልላቸው ሰላምን ለማስከበር ያበረከተውን አስተዋጽኦ በመጥቀስ ምስጋና አቅርበዋል። ከእነኛ አመራሮች መካከል የሶማሌ ክልል መንግስት ምክትል ፕሬዚዳንት አቶ ሙስጠፌ መሐመድ እንዲህ ብለው ነበር።
ባለፈው ዓመት ሐምሌ 28 ቀን በክልላችን ዋና ከተማ በአንዳንድ ሌሎች ከተሞቻችን ውስጥ በጊዜው በስልጣን ላይ የነበረው ብልሹ አስተዳደር ዘርና ሃይማኖት ተኮር የሆነ ወንጀሎችን ሲያስፈጽም የክቡር ጠቅላይ ሚኒስትራችንን ዶክተር አብይ አህመድን መመሪያ ተከትሎ የመከላከያ ሰራዊታችን በጥቂት ቀናት ውስጥ አካባቢውን አረጋግቷል። ከዚያም በኋላ በህዳር ወር 2011 በሞያሌ የተከሰተውን አስቸጋሪ ግጭት አስቁመዋል። በባቢሌ፣ በቱልጉሌ እንዲሁም በሌሎች የግጭት ቀጠናዎች ተመሳሳይ አኩሪ ስራ በመስራት ሰላምን አስፍኗል። በሌሎች የሀገራችን ክልሎችም ለምሳሌ በደቡብ ክልል በጌዶንና አዋሳ አካባቢ፣ በአማራ ክልል በወሎ፣ በኦሮሚያ ክልል በቦረና፣ በጉጂና በምዕራብ ወለጋ አካባቢዎች፣ በቤኒሻንጉል ክልልም ሰራዊቱ የሚደነቅ የማረጋጋት ስራ ሰርቷል፣ አሁንም እየሰራ ነው።
ከዚህ ባሻገር የኦሮሚያ ክልል መንግስት ምክትል ርዕሰ መስተዳድር አቶ አህመድ ቱሳ ሀገሪቱ የጀመረችው ለውጥ ሊቀለበስ የማይችልበት ደረጃ ላይ መድረሱን አውስተው ሁሉም አካላት ይህን እንዲጠብቁ ጠይቀዋል። የአማራ ክልሉ ምክትል ርዕሰ መስተዳድር አቶ መላኩ አለበልም የመከላከያ ሰራዊት በወቅታዊ ፖለቲካ ተጽዕኖ ስር ሳይወድቅ ገለልተኛነቱን ጠብቆ እንዲቀጥል ጠይቀዋል። የመከላከያ ሰራዊት ምክትል ኤታማዦር ሹም ጄኔራል ብርሃኑ ጁላ የመከላከያ ሰራዊት ከፌዴራል የጸጥታ መዋቅሮች ጋር በመተባበር የሀገሪቱን ሰላም ለማረጋገጥ ችሏል ብለዋል። የመከላከያ ሰራዊትን ለመቀየር የተጀመረው የለውጥ ጉዞ ውጤታማ እንደሆነና ይህንንም በቀጣይ 2012 እንደሚቀጥሉ ተናግረዋል። ሆኖም ሰራዊቱን የማፍረስ ተልዕኮ ይዘዋል ላሏቸው አካላት ማስጠንቀቂያ ሰጥተዋል።
የምንወደው ህዝባችን የንጉሱ ይሁን የደርግ ይሁን እንዲሁም የፌዴሪ መከላከያ ሰራዊት እንደ አለኝታና የአገር ክብር ይመለከተዋል። ይሁን እንጂ አንዳንድ ኃይሎችና ግለሰቦች ኢትዮጵያን እንወዳለን እያሉ የኢትዮጵያን ሉዓላዊነት የሚጠብቀውን የመከላከያ ሰራዊት ክብርና ዝና በማጠልሸት ህዝቡ ሰራዊቱን እንዲጠላና የሰራዊቱን ጥንካሬ ምንጭ የሆነው ህዝብ የህዝብ ድጋፍ በማሳጣት ሰራዊቱን የማፍረስ ተልዕኮ የተቀበሉ ግለሰቦች ሰራዊቱን ሲያጥላሉ ከርመዋል። ሆኖም ግን አልተሳካላቸውም። ይህንን የአገር አለኝታ የሆነውን ሰራዊት ለማፈራረስ በድብቅ የሚንቀሳቀሱ ወገኖች ሰራዊታችን ቦታ አይሰጣቸውም። እነሱን የምንሰማበት ጆሮም የለንም። እነዚህ ወገኖች ከዚህ ድርጊት የማይቀጠቡ ከሆነ እና ገደቡን የሚያልፉ ከሆነ ተቋሙ እንደ ተቋም ወታደሩንና አመራሩን ከጠላትና ከጠላት ተላላኪዎች የመከላከል ግዴታ አለበት።
በዝግጅቱ ላይ ለሁሉም ክልሎች ከሁለት ወር በፊት መስዋዕት የሆኑት የጀኔራል ሳር መኮንን ምስል ያለበት ስጦታ የተሰጣቸው ሲሆን 61 ሚሊዮን ብር የሚገመት የኮንትሮባንድ ሸቀጥ በቁጥጥር ስር ለዋሉ የመከላከያ አባላት፣ በሰላም ማስከበር ተልዕኮ መስዋዕት ለሆኑ የመከላከያ ሰራዊት አባላት ቤተሰቦችና ከየሰራዊቱ ክፍል የተሻለ አፈጻጸም ላሳዩ አደረጃጀቶች ሽልማትና የገንዘብ ስጦታ ተበርክቷል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከሐረር።
አመሰግናለሁ አዲስ ለዘገባው። ክቡራትና ክቡራን አድማጮች ዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይ ዝግጅቶቻችንን ሁሉ ማግኘት ትችላላችሁ። እንዲሁም ስርጭታችንን በቀጥታ መከታተል ትችላላችሁ። በፌስቡክና በትዊተር ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ። ፌስቡክ ላይቭ ላይ ስርጭታችን በቀጥታ ይተላለፋል። ስርጭቶቻችንን ከኦዲዮ ናው በተጨማሪም በእጅ ስልካችሁ ቪኦኤ ዶት ኤች ኦ አር ኤን ዶት ኤምኦ ቢአይ ላይ ታገኛላችሁ። በአሃዱ ራዲዮ 94.3ም በቀጥታ ይተላለፋል። ቪኦኤ ሆርን ኦፍ አፍሪካ ብላችሁ ከፕሌይ ስቶር ወይም ከአፕ ስቶር ጠይቃችሁ የቪኦኤን አፕ በነጻ ጭናችሁ ዝግጅቶቻችንን በቀላሉ መከታተል ትችላላችሁ። ከምሽቱ 2 ሰዓት እስከ ምሽቱ 2:30 በ49 ሜትር ባንድ አጭር ሞገድ ጋቢና በሚል ርዕስ የሚቀርብላችሁን ስርጭትም እንድታደምጡ እንጋብዛለን። አሁን አዲስ አበባ ላይ ከምሽቱ 3:35 ሆኗል። የምሽቱ አየር ስርጭት ፕሮዲውሰር ንጉሡ ታምሬ ነው። ቴክኒሻኗ ናሽዋን ካሊነች። የዌብና የማኅበራዊ መገናኛ ፕሮዲውሰራችን አበባየሁ ገበያው ነች። ዋና አዘጋጁ አሉላ ከበደ ነው። እያስተናገድናችሁ ያለነው ሰሎሞን አባትና
አዳነች ፍስሐዬ ነን።
ለሰዓቱ አርዕስተ ዜና ወደ አዳነች መልሳችኋለሁ።
ባለፈው ሰኔ ወር በባህር ዳርና በአዲስ አበባ ከተሞች ከተፈጸመው ግድያና ተሞክሯል ከተባለው መፈንቅለ መንግስት ጋር በተያያዘ በአዲስ አበባ በጥርጣሬ ታስረው ከሚገኙ መካከል ጥቂቶቹ መፈታታቸው ተሰማ። ሰሜን ቡርኪና ፋሶ ላይ ትላንት በተፈጸሙ ሁለት የተለያዩ ጥቃቶች ቢያንስ 29 ሰዎች መገደላቸውን ባለሥልጣኖች ገልጸዋል። ሂዝባላ ተዋጊዎቹ በደቡባዊ ሊባኖስ የእስራኤልን ድሮን ማለት ሰው አልባ ተዋጊ አይሮፕላንን ተኩሰው ጥለዋል ይላል። ሂዝባላ ያወጣው መግለጫ ድሮንን ለመጣል መጣኝ መሳሪያ ተጠቅመናል ይላል። አይሮፕላኑን መያዙንም ገልጿል። የእስራኤል ወታደራዊ ኃይል ከድሮኖቹ አንዱ በተጠቀሰው ቦታ አካባቢ እንደወደቀ ገልጿል። ምክንያቱን ግን አልተናገረም። እስራኤል አያይዛም ድሮኑ ውስብስብ ያልሆነ ቀላል አይሮፕላን በመሆኑ ጠቃሚ መረጃ ይገኝበታል የሚል ስጋት የለንም ትላለች። የሂዝባላ መሪ ሐሰን ናስራላህ ተዋጊዎቹ ማንኛውም ሊባኖስ የአየር መስመር ላይ በሚገባ የእስራኤል ድሮንን እንመታለን ሲሉ ባለፈው ወር አስጠንቀው ነበር። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ከታሊባን መሪዎች ጋር የሰላም ንግግር ለማካሄድ አቅደው ሳይታሰብ መሰረዛቸው አፍጋኒስታን ውስጥ አሸባሪነትን ለመታገል በሚል ለ18 ወራት ያህል ሲካሄድ የቆየውን ወታደራዊ እንቅስቃሴ በማቆም እቅዳቸው ላይ ጥርጣሬ አሳድሯል።
አመሰግናለሁ አዳነች ለአርዕስተ ዜናው። አሁን ተከታዮቹ ጥቂት ደቂቃዎች የፕሮዲውሰሩ ግብዣ ጊዜ ነው። ማህሙድ አህመድ የኑሮ መጠንሽን ከኔ ጋር
Aha.
እናመሰግናለን ፕሮዲውሰሩንም እንዲሁም ማህሙድን።
በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምፅ ሬዲዮ ጣቢያ ስርጭት ነው። ተከታዩ ስፖርት ነው።
ግርማቸው ከበደ የምሽቱን የስፖርት ዘገባዎች አዲስ አበባ ላይ ይዟል።
ሰላም እንደምናመሻችሁ የስፖርት ወዳጆች። በዛሬው የስፖርት ዝግጅት የኢትዮጵያ ወንዶች እግር ኳስ ብሔራዊ ቡድን ለካታሩ የዓለም ዋንጫ የአፍሪካ ዞን ማጣሪያ ምድብ ድልድል ውስጥ መግባቱ፣ በዶሃ ለሚካሄደው የዓለም አትሌቲክስ ሻምፒዮና የኢትዮጵያ ብሔራዊ ቡድን ዝርዝር ይፋ መደረጉ፣ እንዲሁም የአውሮፓ ዋንጫ ማጣሪያ ትኩረት የምናደርግባቸው የስፖርት ዘገባዎች ናቸው። ግርማቸው ከበደ ነኝ፣ አብራችሁን ቆዩ።
There's the final whistle. Lesotho 1, Ethiopia 1.
የኢትዮጵያ ወንዶች እግር ኳስ ብሔራዊ ቡድን ለ2022 የካታር ዓለም ዋንጫ የአፍሪካ ዞን ማጣሪያ ወደ ምድብ ድልድል አልፏል። የኢትዮጵያ ብሔራዊ ቡድን ዋሊያዎቹ ባለፈው ሳምንት አጋማሽ ባህር ዳር ላይ በተደረገው የቅድመ ማጣሪያ ጨዋታ ከሌሶቶ ጋር ባዶ ለባዶ መለያየታቸው ይታወሳል። በዚህም በሌሴቶ ማሴሮ የሚደረገው የመልስ ጨዋታ ሊከብዳቸው እንደሚችል ተገምቶ ነበር። ሆኖም በትላንቱ የመልስ ጨዋታ አንድ ለአንድ አቻ ተለያይተው ከሜዳ ውጪ ብዙ ባገባ በሚለው ህግ የማጣሪያውን ምድብ ድልድል ተቀላቅለዋል። ዋሊያዎቹ የማጣሪያ ምድብ ጨዋታቸውን የሚያደርጉት ከመጋቢት 2012 እስከ መስከረም 2014 ዓ.ም ድረስ ባሉት ጊዜያት ነው። ከዚህ በተጨማሪ ዋሊያዎቹ በሀገር ውስጥ ሊግ ብቻ የሚጫወቱ ተጫዋቾች በሚወዳደሩበት የአፍሪካ ሀገራት ሻምፒዮና ቻን ማጣሪያ ሁለተኛ ዙር የመጀመሪያ ጨዋታቸውን መስከረም 9 2012 ዓ.ም ከሩዋንዳ ጋር ያደርጋሉ። ይህን ጨዋታ በደርሶ መልስ ውጤት የሚያሸንፉ ከሆነ በመጪው ዓመት ጥር ወር ካሜሩን ለምታዘጋጀው ውድድር ያልፋሉ። በሌሎች የአፍሪካ ዞን የዓለም ዋንጫ ቅድመ ማጣሪያ ጨዋታዎች ታንዛኒያ ብሩንዲን በመለያ ምቶች 3-0 በመርታት ወደ ቀጣዩ ዙር አልፋለች። ላይቤሪያ ተቀናቃኟን ሴራሊዮንን በድምር ውጤት 3-2 እንዲሁም ኢኳቶሪያል ጊኒ ደቡብ ሱዳንን 2-1 በማሸነፍ የማጣሪያውን ምድብ ድልድል ተቀላቅለዋል። ቀሪዎቹ ቅድመ ማጣሪያ ጨዋታዎች ነገ ይደረጋሉ። ከመስከረም 16 2012 ዓ.ም ጀምሮ በካታር ዶሃ በሚካሄደው የዓለም አትሌቲክስ ሻምፒዮና ኢትዮጵያን የሚወክሉ አትሌቶች የመጨረሻ ዝርዝር ይፋ ሆኗል። በ5000 ሜትር ወንዶች ያለፈው የዓለም ሻምፒዮና አሸናፊው ሙክታር ኢድሪስ በቀጥታ ተሰላፊ ሲሆን፣ የዓመቱ ፈጣን ሰዓት ባለቤትና የኢትዮጵያ ሻምፒዮኑ ጥላሁን ኃይሌ እንዲሁም ሰለሞን ባረጋ፣ ሀጎስ ገብረሕይወትና አባዲ ሐዲስ በብሔራዊ ቡድኑ ተካተዋል። በ5000 ሜትር ሴቶች ለተሰንበ ግደይ፣ ሀዊ ፈይሳ፣ ፋንቱ ወርቁና ፀሐይ ገመቹ ተመርጠዋል። በ10000 ሜትር ሴቶች ያለፈው የዓለም ሻምፒዮና አሸናፊ አልማዝ አያና በቀጥታ ተሰላፊ ስትሆን፣ ለተሰንበ ግደይ፣ ነጻነት ጉደታና ሰንበሬ ተፈሪ አብረዋት ይፎካከራሉ። ፀሐይ ገመቹ ተጠባባቂ ሆናለች። በወንዶች ደግሞ ሀጎስ፣ ዮሚፍ ቀጀልቻና አንዷለም በልሁ ባለፉት ዓመታት በሞፋራ ተይዞ የቆየውን የ10000 ሜትር ክብር ለማስመለስ በዶሃ ይፋለማሉ። በ3000 ሜትር መሰናክል ወንዶች የዘንድሮ የዳይመንድ ሊግ አሸናፊው ጌትነት ዋለ በቀጥታ ተሰላፊ ሲሆን፣ ጫላ በዮ፣ ለሜቻ ግርማና ታከለ አዱኛም ብሔራዊ ቡድኑን ይወክላሉ። አገሬ ብላቸውን በተጠባባቂነት የያዘው የሴቶች 3000 ሜትር መሰናክል ደግሞ መቅደስ አበበ፣ ሎሚ ተፈራና ዘርፌ ወንድማገኘን ለሜዳሊያ ያፎካክራል። በ1500 ሜትር ወንዶች ሁለት አትሌቶች ብቻ ኢትዮጵያን ይወክላሉ። የ1500 ሜትር የቤት ውስጥ ሬከርድ ባለቤቱ ሳሙኤል ተፈራና ታደሰ ለሚ ናቸው። በሴቶች 1500 ሜትር የቀድሞዋ የዓለም ሻምፒዮን ገንዘቤ ዲባባ እንዲሁም ጉዳፍ ጸጋይና አክሱማይ ትንባኤ ተፎካካሪዎች ናቸው። ለምለም ኃይሉ ተጠባባቂ ናት። ጉዳፍና የዓለም ወጣቶች ሻምፒዮና ድርቤ ወልተጂ ደግሞ በ800 ሜትር ሴቶች ይወዳደራሉ። በዶሃው የዓለም አትሌቲክስ ሻምፒዮና በእኩለ ሌሊት በሚካሄደው ማራቶን በወንዶች ለሊሳ ዲሳሳ፣ ሞስነት ገረመው፣ ሙሌዋ ሲሆን በሴቶች ደግሞ ሮዛ ደረጀ፣ ሩቲ አጋና ሹራ ደምሴ ለዓለም ሻምፒዮንነት እንደሚፎካከሩ የኢትዮጵያ አትሌቲክስ ፌዴሬሽን ዛሬ ይፋ አድርጓል። የኮፓ ኮካኮላ ከ15 ዓመት በታች የታዳጊዎች ሻምፒዮና ሲጠናቀቅ ኦሮሚያና አማራ ክልሎች አሸንፈዋል። በሴቶችና ወንዶች 45000 ተማሪዎችን ያሳተፈው የታዳጊዎች የእግር ኳስ ውድድር በክልሎች የተጀመረው ባለፈው ግንቦት አጋማሽ ነበር። በሁለቱም ጾታዎች የተመረጡ ታዳጊዎች በሰባት ክልሎችና የከተማ አስተዳደሮች የተፎካከሩበት ከነሐሴ 24 ቀን 2011 ዓ.ም ጀምሮ በባቱ ሲካሄድ የቆየ ማጠቃለያ ውድድር ትላንት ፍጻሜውን አግኝቷል። በፍጻሜው በወንዶች ኦሮሚያ አማራ ክልልን 3-1 በማሸነፍ ሻምፒዮን ሆኗል። በሴቶች ለፍጻሜ የተገናኙት ሁለቱ ክልሎች ሲሆኑ አማራ ክልል 3-1 በመርታት ዋንጫውን አንስቷል። የኢትዮጵያ ፕሮፌሽናል ፉትቦለርስ አሶሲሽን በሚል ስያሜ የሚጠራው የእግር ኳስ ተጫዋቾች ማህበር የኢትዮጵያ እግር ኳስ ፌዴሬሽንን እከሳለሁ ብሏል። በፕሪሚየር ሊጉ ከፍተኛ ሊግና አንደኛ ሊግ የሚወዳደሩ ክለቦች በተለያየ ጊዜ ባደረጓቸው ስብሰባዎች የተጫዋቾች የደሞዝ ጣራን መወሰናቸው ይታወሳል። በዚህም የተጫዋቾች የደሞዝ ጣራ በፕሪሚየር ሊግ 50 ሺህ ብር፣ በከፍተኛ ሊግ 20 ሺህ ብር እንዲሁም በአንደኛ ሊግ 5 ሺህ ብር እንዲሆን ወስነው ነበር። ሆኖም ትላንት ጥሪ ከተደረገላቸው ተጫዋቾች ጋር ውይይት ያደረገው የተጫዋቾች ማህበሩ የደሞዝ ጣራውን እንደማይቀበል ገልጾ እስከ ሐሙስ ድረስ ላስገባቸው ደብዳቤዎች ፌዴሬሽኑ ምላሽ ካልሰጠው ወደ ፍርድ ቤት እንደሚያመራ አስታውቋል። የእግር ኳስ ፌዴሬሽኑ የደሞዝ ጣሪያው እንዲከበር ጠንክሮ እንደሚሰራ ከዚህ በፊት አስታውቆ ነበር። 60ኛ ዓመቱን ለማክበር በ12 ሀገራት በሚገኙ ስታዲየሞች ለሚከናወነው የ2020 የአውሮፓ ዋንጫ ለማለፍ የማጣሪያ ጨዋታዎች እየተካሄዱ ነው። በማጣሪያው እስካሁን ያልተሸነፈችው ጣሊያን ከሜዳዋ ውጪ ፊንላንድን 2-1 ረታለች። ለሮቤርቶ ማንቺኒ ቡድን ቺሮ ኢሞቢሌ እና ጆርጂኒዮ የማሸነፊያ ጎሎችን አስቆጥረዋል። አብዛኛዎቹን ቋሚ ተጫዋቾቿን የቀየረችው ስፔን ፋሮ ደሴቶችን 4-0 አሸንፋለች። ጎሎቹን ሮድሪጌዝ እና ፓኮ አልካሴር አስቆጥረዋል። ዴንማርክ ከጆርጂያ 0-0 ሲለያዩ፣ አርሜኒያ ቦስኒያ ሄርዞጎቪናን 4-2 አሸንፋለች። ከአርሰናል ሮማን በውሰት የተቀላቀለው ሄንሪክ ሚኪታሪያን ለአርሜኒያ 2 ጎሎችን አስቆጥሯል። ላለፉት 10 ዓመታት በማጣሪያ ጨዋታዎች ያልተሸነፈችው እንግሊዝ የቀድሞ ኮከብ አጥቂ አንድሬ ሼቪሼንኮ የሚያሰለጥናት ዩክሬን፣ ሰሜን አይርላንድ፣ አይርላንድ ሪፐብሊክ፣ ሃንጋሪ፣ ስፔን፣ ፖላንድ፣ የዓለም ሻምፒዮና ፈረንሳይ፣ ቤልጅየም እና ጣሊያን የማጣሪያ ምድቦቻቸውን እየመሩ ናቸው። የዛሬ የስፖርት ዘገባዎች እነዚህ ናቸው። ግርማቸው ከበደ ነኝ። ለሁላችሁም መልካም ምሽት ይሁንላችሁ።
ለመልካም የስፖርት ቅንብሩን ግርማቸውን እናመሰግናለን። አሁን አፍሪካ ነክ ርዕሶች።
አገር አቀፍ መድረክ ሕገ መንግሥቱንና ኅብረ ብሔራዊ ፌዴራላዊ ሥርዓትን ለማዳን በሚል ርዕስ በመቀለ ከተማ ለሁለት ቀናት የዘለቀ ውይይት ተካሂዷል። የኦሮሞ ፌዴራሊስት ኮንግረስ ምክትል ሊቀመንበር አቶ ሙላቱ ገመቹና በአዲስ አበባ ዩኒቨርሲቲ የሕግ መምህር ዶክተር መሐሪ ረዳኢ በስብሰባው ላይ ተሳትፈዋል። የኢትዮጵያውያን ዴሞክራሲያዊ ፓርቲ ወይም ኢዴፓ ምክር ቤት አባል አቶ ልደቱ አያሌው በስብሰባው ላይ ባይገኙም መከታተላቸውን ገልጸዋል። ሦስቱን ተንታኞች ሐሳባቸውን እንዲያካፍሉ ጋብዘን ከትናንት በስቲያ ቅዳሜ የውይይታቸውን የመጀመሪያ ክፍል አሰምተናል። የመቀለው መድረክ ሲጠናቀቅ እንዲህ አይነት ውይይት በዚህኛው ያልተሳተፉ ወገኖችን አካቶ በሌሎች የሀገሪቱ ክፍሎችም እንዲካሄድ በቀረበው ሐሳብ መሠረት መድረኩ ቀጣይነት እንዲኖረው የሚያደርግ አካል መሰየሙ ተገልጿል። አሁን የምትሰሙት የቅዳሜው ውይይት ተከታይ ክፍል በዚሁ ነጥብ ላይ ያተኩራል። አወያዩዋ አዳነች ፍሳዬ ነች።
ስብሰባው አንድ ያጠቃልለው ነገር አለ። በዚህ ጉዳይ ዶክተር ደብረጽዮን ያሉት አለና ወደፊት የምንቀጥልበት ሁኔታ የተባለና አንድ እንስማው።
ለእነዚህ አስተባባሪ የሚባሉ በቀጣይ ይህ መድረክ ሶስተኛ አራተኛ የተባለ ሊሄድ ይችላል። ግን ተጨማሪም ስራ እንደዚህ ብንሰራ ሊሉ ይችላሉ። ሶሱ በሚቀጥለው ጊዜ ብናየው ነው የሚሻለው እንጂ አሁን ያልሆነ ኃላፊነትና ተልእኮም ባንሰጣቸው። ስለዚህ የእኛ ተልእኮ መድረኩን ማስቀጠል ነው። በቃ እንደዚህ አይነት መድረክ ባህር ዳር ይሆን፣ ሐዋሳ ይሆን፣ አዲስ አበባ ይሆን፣ አዳማ ይሁን፣ በቃ ይህን ያስተባብሩልን። ተልእኮ ግልጽ ቢሆን ተቋም የሚባለው ያው ተቋም ልንለው ይችላል። ይሄኛው ግን ሌላ ተልእኮ ያለው ተቋም አይደለም። ስለዚህ ዘለን ሌላ ነገር ማሰብ ያለብን አይመስለኝም። እኔ በዚህ ብንስማማ ቀጣዩን መድረክ የሚያስተባብሩልን።
እሺ፣ እንግዲህ እዛ አቶ ሙላቱና ዶክተር መሐሪ ተሳትፋችኋል እና ይህን መሰረት በማድረግ እስቲ በዚህ ላይ ያላችሁን አቶ ሙላቱ።
ይሄ ስብሰባ በትግራይ ብሔራዊ መንግስት አማካይነት ለመጀመሪያ የተደረገው ስብሰባ ሁሉም ቀደም ሲል በመንግስቱና በፌደራል ስርዓቱ ላይ የነበሩ ችግሮች በሰፊው ውይይት ከተደረገ በኋላ የተለያየ አቋም ያላቸው ፓርቲዎች እዛ ውስጥ በመሆናቸው እንዲህ አይነት ውይይት ለወደፊት ለሀገርም ጠቃሚ ነው። ይሄንን የሚቃረኑ ወገኖችን በጠረጴዛ ዙሪያ ተገናኝቶ የግዴታ መመካከር ስላለበት ሰፊ መድረክ ለመፍጠር እንደገና በትግራይ ሳይሆን አዳማም ወይ ባህር ዳርም ወይም ደግሞ ሌላ ቦታ ለገንቤላም ቢሆን ቦታዎች ተጠቅሷል። ኢትዮጵያ ሶማሌም ጅጅጋ አካባቢ ቢሆን አንድ አደራጅ የሆነ ሁሉን አቀፍ ከዚህ ቀጥሎ ደግሞ ከዚህ በተሻለ ሁኔታ ስብስቡ እንዲቀጥል ለወደፊት
በዚህ ብቻ የሚያበቃ አይነት ሳይሆን ቀጣይነት እንዲኖር ተብሎ ነው ያን ጊዜ የተነገረው። አንጃ ለመሰብሰብ ወይ ግሩፕ ለማድረግ እንደገባኝ ከሆነ የተወሰኑ ብቻ ተገናኝቶ የጋራ ፓርቲ ፈጥሮ ልዩነትን በጠቅላላ በሀገሪቷ ውስጥ አስቶ ልዩነቱንም እያሳደቡ የሚግባቡ ብቻ ከእንግዲህ ወዲህ በዛው የሚቀጥሉ አይነት ሳይሆን በተጠናከረ አይነት ለሀገሪቷ አንድነት አሁን ለመጣው ጉዳይ ይህንን እልባት ለመስጠት ሌሎች ችግሮችንም ወደፊት በጋራ ለመታገል ስለዚህ ስብስቡ በተቀናጀ መልክ በተወሰኑ ሰዎች እንዲዘጋጅ የተደረገ እና የዛን ጊዜ የተነሳ ሀሳብ ነው። ሌሎቹንም አካተን ለወደፊት የምንቀጥልበት ይኑር የሚል ሀሳብ እንደተነሳ እና ይህን የሚያደራጁ ኮሚቴዎች ለማቋቋም የተነሳ ሀሳብ ነው። ክቡር አቶ ልደቱ ቅድም አስቀምጠውታል። መቀራረብ በሚመጣበት ጊዜ የተሻለ ሀገር ሊኖረን ይችላል ወደፊት ከሚል አንጻር የሚያደራጁ ኮሚቴዎች እንዲቋቋሙ ሀሳብ የቀረበ ነው። እንደዛ ነው እኔ እየገባኝ።
እሺ ዶክተር መሐሪ
ትክክል ነው። አሁን እንጃ አደራጆቹን እንደዛ አይነት ኮሚቴ ለማቋቋም እቅድ ነበራቸው አልነበራቸውም አላውቅም፣ ግን ከስብሰባው መካከል ነበር ይሄ ነገር ተደጋጋሚ ሲገለጽ የነበረው። ይሄ ስብሰባ የአንድ ቀን ግንኙነት ብቻ ሆኖ ማብቃት የለበትም። ይሄ ስብሰባ መቀሌ ብቻ ተደርጎ ማብቃት የለበትም። ይሄ ህብረ ብሔራዊ ፌዴራሊዝምን የሚቀበሉ ኃይሎች እና ህገ መንግስቱን የሚቀበሉ ኃይሎች ሰፋ ባለ መድረክ ሊሰባሰቡ በቀጣይም ሊወያዩ ይገባል። እነሱ የዚህን ህብረ ብሔራዊ አደረጃጀት እና ህገ መንግስቱ አስፈላጊነት ከተማመኑ በኋላ ደግሞ ከሌላው ኃይል ጋር በሰላማዊ መንገድ ለሚያደርጉት ውይይት ጠንካራ መሰረት ላይ እንዲቀመጡ ያስችላቸዋል እና ስብሰባው የሚቀጥልበት ሁኔታ ተጠርተው ሳይመቻቸው ቀርቶ ያልተገኙትን የሚያሳትፍ መጠራት የነበረባቸው ደግሞ በመዘንጋት ወይም ደግሞ በጊዜ እጥረት ወይ በበጀት እጥረት ሳይጠሩ የቀሩትንም ጨምሮ ስብሰባው ደግሞ በሌላ ቦታና በቀጣይ መድረክ የሚታይበት ሁኔታ መመቻቸት አለበት የሚል ሀሳብ ይቀርብ ስለነበረ እሱን ለማስተናገድ የተደረገ ስብስብ ነው። ዓላማው በዚህ ዙሪያ ቀጣይ ውይይቶች ለማካሄድ ነው እንጂ ወይ ግንባር ወይ ድርጅት ለመፍጠር ዓላማ የነበረው አልመሰለኝም። በእንደዛ መልክም አይደለም ቀጣይ ስብሰባ የሚያደራጁልን ተብሎ ነው እና ተጨማሪ ኃላፊነትም የተሰጠበት አይደለም።
እሺ አቶ ልደቱ።
እሺ እኔ ለዚህ መድረክ ዝግጅት መነሻ የሆነው ከዚህ ቀደም ህውሀት በድርጅታዊ መግለጫ ይዞት የወጣው አቋም ነው። ኢህአዴግ ጋራ ለመቀጠል ተቸግረናል። በሱ አባባል የፌዴሬሽን ኃይሎች እና የህገ መንግስት ኃይሎች ተሰባስበን አብረን መቀጠል አለብን የሚል መግለጫ ወጥቷል። እዚህ ቀደም መነሻው እሱ። ይሄ አገራዊ አጀንዳ አይደለም። ለአገር ችግር መፍትሄ የሚሆን አገራዊ አጀንዳ ላይ ለመወያየት ከተፈለገ አጀንዳው መመንጨትም ያለበት መድረኩን መዘጋጀት ያለበት ትግራይ አይመስለኝም። በማዕከል ደረጃ በኢትዮጵያ ደረጃ ነው ችግሩ እንዲፈታ ጥረት መደረግ ያለበት። ለኔ ፖለቲካውን ለመረዳት ባለኝ አቅም ትንሽ አቅም እንደምረዳው ይሄ ጎራ ፈጠራ፣ ይሄ እንዳውም የሚቀጥለው የምርጫ ዘመቻ አካል ነው። ምርጫውን አንድ የተለየ ስብስብ ፈጥረን ጎራ ፈጥረን በእኔ እምነት የኮንፌዴሬሽን ኃይሎች ፈጥረን እንዴት ነው ማሸነፍ የምንችለው የሚለው ዝግጅት አካል ነው ይሄ እንቅስቃሴ። ማን ከማን ጋራ ተጣምረን በየክልላችን አሸንፈን ኋላ የጣምራ መንግስት አቋቁመን ስርዓቱን ልናስቀጥል እንችላለን የሚል ካልኩሌሽን ውስጥ ተገብቶ የተፈጠረ ሂደት ነው። ያ ባይሆን ኖሮ እኛንም ያሳትፍ ነበር። ያ ባይሆን ኖሮ ዋናው የዚህ አጀንዳ መናኸሪያ አዲስ አበባ ይሆን ነበር፣ ማዕከሉ ይሆን ነበር። ኢትዮጵያ ውስጥ አሁን የሚያስፈልገን የፖለቲካ ጨዋታ አይደለም። የተለየ ጎራ እየፈጠርን ምርጫን እንዴት አድርገን እናሸንፋለን የሚል የፖለቲካ ስልጣን ላይ ማተኮር አይደለም። አሁን የሚጠቅመን አገራችን ትልቅ የህልውና አደጋ ላይ ነች፣ የመፈራረስ አደጋ ላይ። አንድ ላይ ቆመን ልዩነታችንን አቻችለን እንዴት አድርገን ከዚህ ችግር እናውጣት፣ ወደ ተሻለ ነገር እናሻግራት የሚል አጀንዳ ላይ ማለት ነው። ይሄ ግን ደንበኛ የሆነ ጎራ ፈጠራ ነው። የ27 ዓመቱን ስርዓት ለማስቀጠል የሚያስችል ስልጣን ለመያዝ በሚቀጥለው ምርጫ የዝግጅቱ መጀመሪያ ነው።
አገር አቀፍ መድረክ ህገ መንግስቱና ህብረ ብሔራዊ ፌዴራላዊ ስርዓትን ለማዳን በሚል ርዕስ በመቀሌ ከተማ ለሁለት ቀናት በተካሄደ መድረክ ላይ ያዘጋጀነውን ውይይት ነው የተከታተላችሁት። ተከታዩ ክፍል በመጪው ሰኞ ይቀርባል። ተከታዩ ጤና ነው።
ሰሞኑን በተከሰተ በሽታ ህይወት ማለፉን አንዳንድ የመጠለያው ነዋሪዎች ተናግረዋል። የከተማው መንግስት ኮሚኒኬሽንስ ጉዳዮች ኃላፊ ጽህፈት ቤት በመጠለያው መገኘቱን አስታውቆ በበሽታው አንድ ህፃን መሞቱን፣ ሌላ አንድ ሰው ደግሞ ከህመሙ ጋር የተያያዘ ባልሆነ አጋጣሚ ማለፉን ለቪኦኤ ገልጿል። የኦሮሚያ ጤና ቢሮ በበኩሉ ይህን ችግር የሚያጣራ የቴክኒክ ኮሚቴ አዋቅሮ ወደ ስፍራው መላኩን አስታውቋል። ናኮር መልካ ከአምቦ ተጨማሪ አለው።
ባለፈው ሳምንት በጅማ በተለምዶ ኢዲዲሲ ተብሎ ከሚጠራው ስፍራ ለመጠለያው ነዋሪዎች እንግዳ የሆነ የህመም ምልክት መታየቱን ነው ከነዋሪዎች መካከል ስማቸው እንዳይጠቀስ የጠየቁ ግለሰብ የተናገሩት። የበሽታው ምልክቶች በሌሎች ህጻናትና አዋቂዎች ላይ መታየቱን ያመለክቱት የመጠለያው ነዋሪዎች የህክምና እርዳታ እየተሰጠ በመሆኑ ጉዳቱ እየቀነሰ መምጣቱን ገልጸዋል። ከቡኖ ቤት ድሌ ተፈናቅለው በጊዜያዊነት በመጠለያው የሰፈሩ ከ500 አባወራዎች በላይ የሚገኙ መሆናቸውን ጭምር አስተያየት ሰጪዎቹ አመልክተዋል። የተፈጠረው ችግር ምን መሰለ? በህፃናት ፊት ላይ ሽፍ የሚል ነገር ወጣ። ብዙ ህፃናት በዚህ በሽታ ታመዋል። እስካሁንም 6 ህፃናትና 3 አዋቂዎች ሞተዋል። 70 ሜትር በሚሆን አዳራሽ ውስጥ ከ2800 ሰዎች በላይ ሆነን ስለምንኖር በሙቀትና ንጹህ አየር እጦት ምክንያት በሽታው የተነሳ ይመስለኛል። ስማቸው እንዳይጠቀስ ያሉ አንዲት እናት የ3 ዓመት ልጃቸው መጀመሪያ ፊቷ ላይ ሽፍታ መሰል እንደወጣባትና ትኩሳትና ተቅማጥ እንዳጣደፋትና በዚህም ሳቢያ ህይወቷ ማለፉን ተናግረዋል። የመጠለያው ነዋሪዎች በመንግስትና ህብረተሰቡ ድጋፍ እየተደረገላቸው መሆኑን ጠቅሰው በዘላቂነት የሚቋቋሙበት ሁኔታ እንዲመቻች በመጠየቅ እስከዛም የንጹህ ውሃና መጸዳጃ ቤት አገልግሎት እንዲሻሻልላቸው አሳስበዋል። ከሸነን ጊቤ ሆስፒታል ጉዳዩን ለማጣራት ያደረግኩት ሙከራ ባይሳካልኝም የጅማ ከተማ መንግስት ኮሚኒኬሽን ጉዳይ ጽህፈት ቤት ኃላፊ አቶ ተፈራ ሸበሩን በስልክ አናግሬያቸው ነበር። ለተፈናቃዮቹ ጊዜያዊ መጠለያ የተቀሰቀሰው በሽታ ኩፍኝ ነው ያሉት አቶ ተፈራ የሸነን ጊቤና የጅማ ዩኒቨርሲቲ ሆስፒታሎች ሁማኑን ለመርዳት በትብብር እየሰሩ ነው ብለዋል። በበሽታው 6 ሰዎች የመሞታቸውን ዜና ግን ትክክል አይደለም ሲሉ አስተባብለዋል። የጤና ባለሙያዎች ስለ ጉዳዩ ምርመራ እያደረጉ ነው። ናሙናው ወደ አዲስ አበባ ተልኮ ውጤቱን እየተጠባበቁ መሆናቸውን ይናገራሉ። ጅማ ያሉ ባለሙያዎች ግን እስካሁን ባዩትና ከምልክቱ በመነሳት የኩፍኝ በሽታ ነው ሲሉ ይናገራሉ። ችግሩ እንዴት እንደተከሰተም እየተመረመረ ነው። 6 ህፃናት ሞቱ የተባለው ውሸት ነው። ህይወታቸው ካለፈ 2 ሰዎች መካከል አንዱ አዋቂ ሲሆን የሞተው ከኩፍኝ በሽታ ጋር ባልተያያዘ ሌላ ምክንያት ነው። የአንድ ህፃን ልጅ ህይወት ግን በቶሎ ጤና ተቋም ባለመድረሷ ህይወቷ ማለፍ ችሏል። እነዚህ ሰዎች በቋሚነት የሚያቋቁሙበት ሁኔታ ላይ ጉዳዩ ከሚመለከታቸው አካላት ጋር እየመከሩ መሆኑንም ኃላፊው ጨምረው ገልጸዋል።
አመሰግናለሁ ናኮር። ሙሉውን ዘገባ ከዌብሳይታችንና ከፌስቡክ ገጻችን ማግኘት ይቻላል። ክቡራትና ክቡራን አድማጮች፣ ይህቺ ዩናይትድ ስቴትስ ዛሬ የምትጠራበት ስም የወጣና የጸናላት ዳቦ የተቆረሰላት እንበል፣ በዛሬው ዕለት ልክ የዛሬ 243 ዓመት ነበር ዩናይትድ ኮሎኒስ ነበር የምትባለው፣ የተባበሩት ቅኞች ለማለት። ክቡራትና ክቡራን አድማጮች ያሰናዳናቸው ዝግጅቶች ተጠናቀቁ።
በእኛ በኩል ሰላም፣ ደህና ደሩ። አሁን ትግርኛ ፕሮግራም ይቀጥላል።
ጤና ይስጥልኝ።